ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ።
እንዳለችው አንድ ነገር ካለቻለኝ ታሰቀዋለች። በሜዲካል ሚሽን ኢትዮጵያ የምንሄድበት ጊዜ ለሁለት ሳምንት ነው የምንሄደው። የመጀመሪያ ሳምንት ሰርጀሪ እናደርጋለን። እሷም ትከታተላለች። ብዙ ጊዜ ጠዋት ተነስተን ሁለት ሰዓት የምንሰራበት ጊዜ አለ። ድካም አለ፣ ብዙ ጊዜ ረሃብ አለ። እሱንም ተቋቁመን ጨርሰን ወደ ሆቴላችን እንመለሳለን። ያደግን የሚገርመኝ እኛ ተመልሰን ሆቴል መተን ራሳችንን በልተን ትንሽ ለመዝናናት ስንሞክር እንደገና ወደ ሆስፒታል ሄዳ ተረኛ ሐኪሞችን ለመርዳት እዛ ሆስፒታል ታፍራለች። ይሄ ሁልጊዜ ምን አእምሮ ውስጥ አለው።
የእድሜ ዘመን ጉዞ ነው።
የሙያውም የማህበራዊውም ህይወቷ በተመሳሳይ ያሳዩት
አለፏን ተከትሎ ከሙያ አጋሮቿና በቅርብ የሚያውቋት ወዳጆቿ ተደጋግመው ከተነገሩና ጎልተውም ከተሰሙ
ስለ ምስክርነትም ከተሰጡ በርካታ አስተያየቶች ህይወትና ስራዋን ለመዘከር በተሰናዳ ቅንብር መልሰን መላልሰን ከሰማናቸው ውስጥ ናቸው።
በቅርቡ ከዚህ ዓለም በሞት የተለየችው ዶክተር አደይ ጸጋዬ ገብረመድህን ናት ባለታሪኳ።
ከእንግዶቻችን ጋር የነበረን ቆይታ ሙሉ ወጋችን የዓለም ዜናውን ተከትሎ ይቀርባል።
ይገባድድ የቀናት ዕድሜ የቀሩትን 2015ን መለስ ብሎ በሚፈትሽ ክንብሩ ንጉሴ ዘንድሮ በሚል ያሰናዳውን በአዲስ አበባ መስኮቱ ይዞ ብቅ ይላል።
የ50 ዓመት ዕድሜ ባስቆጠረና የዘመን ማስታወሻው በመከበር ላይ በሚገኝ አንድ ተወዳጅ አሜሪካዊ የሙዚቃ ስልት ታሪክና ባህል ዙሪያ የተዘጋጀ ቅንብር ሌላው የምሽቱ መሰናዶ ነው።
የራዲዮ መጽሔት ቅምሻና ሌሎች ቅንብሮችም አሉ። ሰዓታችን እንደፈቀደ እናሰማችኋለን።
እሁድ ነሐሴ 28 2015 ዓመተ ምህረት ጤና ይስጥልን፣ እንደምን ሰነበታችሁ?
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን።
አሁን እሁድ ከሆነ ምሽቱ የራዲዮ መጽሔት ማይደል ሰዓቱ።
ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ።
ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የኤርትራውያን ስደተኞች ግጭትን ተከትሎ ኔታንያሁ አፍሪካውያን ስደተኞችን ከእስራኤል ለማስወጣት አዘዙ። በትላንትናው ዕለት በቴል አቪቭ ጎዳናዎች ላይ በኤርትራ ስደተኞች መካከል የተፈጠረውን አስከፊ ግጭት ተከትሎ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደም በተቃባው ግጭት ላይ የተሳተፉት ስደተኞች በሙሉ ሀገራቸውን ለቀው እንዲወጡ እንደሚሹ አስታወቁ። ጠቅላይ ሚኒስትሩ አክለውም ሁሉም አፍሪካውያን ስደተኞች ከእስራኤል እንዲወጡ ለሚያዘቅድ ፍቃድ መስጠታቸውንም ገልጸዋል። ትላንት ቅዳሜ የፕሬዝዳንት ኢሳያስ አፈወርቂ አስተዳደሩን በሚቃወምና አስተዳደሩን በሚደግፉ ኤርትራውያን መካከል ግጭቱ ተነስቷል። ተቃውሞና ግጭቱ በእስራኤል ኤርትራ ኤምባሲ ፊት ለፊት ነው የተካሄደው። የእስራኤል የአደጋ አገልግሎት ተቋም 114 ሰዎች በግጭቱ ጉዳት እንደደረሰባቸው አስታውቋል። የእስራኤል ፖሊሶች የግጭቱን ተሳታፊዎች ለመበተን የፕላስቲክ ቦምቦችን የተጠቀሙ ሲሆን ተቃዋሚዎቹ በፖሊሶቹ ላይ ድንጋይ ወርውረዋል። አጃንስ ፍራንስ ፕሬስ ፖሊስ ተቃዋሚዎቹ ላይ እሳት መርጨቱን የዘገበ ሲሆን ባጸፋው 27 ፖሊሶች ጉዳት ደርሶባቸዋል ሲል አስታውቋል። በተመሳሳይ ሮይተርስ እጃቸውና ጭንቅላታቸው ላይ ጉዳት የደረሰባቸው ግለሰቦች በህፃናት መጫወቻ ሜዳዎች ሲደበቁ መመልከቱን ዘግቧል። በእስራኤል 20,000 ኤርትራውያን ጥገኝነት ጠያቂዎች የሚገኙ ሲሆን አብዛኞቹም በህገ ወጥ መንገድ በግብጽ አድርገው ወደ ሀገር የገቡ ናቸው። ይሁን እንጂ ኤርትራውያኑ ወደ ሀገራቸው ከተመለሱ ቅጣት እንደሚጠበቃቸው በመናገር ላይ ይገኛሉ። አፍሪካ የመጀመሪያውን የአየር ንብረት የመሪዎች ስብሰባ ልታደርግ ነው። የመጀመሪያው የአፍሪካ የአየር ንብረት የመሪዎች ስብሰባ ነገ ሰኞ በኬንያ የሚጀምር ሲሆን አህጉሪቱ ለአየር ንብረት ለውጥ ዝቅተኛ ሚና እየተጫወተች ነገር ግን ጉዳቱ ያየለባት መሆኗ ቁልፍ ርዕሰ ጉዳይ እንደሚሆን ይጠበቃል። አፍሪካ የአየር ንብረት ለውጥን እንድትቋቋም የተሻለ የአየር ንብረት ትንበያ እንዲኖራት ማድረግም አፋጣኝ ግብ እንድታደርግ አጀንዳ እንደሚደረግ ተገልጿል። አድማጮች የዜና የምትተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የህንድ ጠቅላይ ሚኒስትር የተባበሩት መንግስታት ድርጅት በ21ኛው ክፍለ ዘመን ቅድሚያ የሚሰጣቸውን ነገሮች እንዲያሻሽል ጥሪ ያደረጉ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ዛሬ እሁድ ህትመት ላይ በኋላ ቃለ መጠይቃቸው የተባበሩት መንግስታት ድርጅት ውክልና የሚገባቸው ድምጾች ላይ ትኩረቱን እንዲያደርግ ጥሪ አድርገዋል። የቡድን 20 ባለጸጋ ሀገራትን በቀጣዩ ሳምንት የሚቀበሉት ጠቅላይ ሚኒስትር ሞዲ የ20ኛው መቶ ክፍለ ዘመን አካሄድ ለ21ኛው መቶ ክፍለ ዘመን አያገለግልም ሲሉ በዚሁ ቃለ መጠይቅ ተናግረዋል። እጅግ ከፍተኛ የህዝብ ቁጥር ያላትን ሀገር እየመሩ የሚገኙት ጠቅላይ ሚኒስትር ሞዲ ሀገራቸው ህንድ የመንግስታቱ ድርጅት የጸጥታ ምክር ቤት አባል እንድትሆን ሐሳብ አላቸው። ጠቅላይ ሚኒስትሩ በቀጣይ ሳምንት በሚካሄደው የቡድን 20 ሀገራት የመሪዎች ስብሰባ ላይ ይህንን ሐሳባቸውን እንደሚገፉበት ይጠበቃል። ሞዲ የአፍሪካ ህብረት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሙሉ ጊዜ አባል እንዲሆን መጠየቃቸውን እንደሚገፉበትም ይጠበቃል። ዓለም አቀፍ ተቋማት ተለዋዋጭ ሁኔታዎችን መገንዘብ አለባቸው፣ ቅድሚያ የሚሰጧቸውን ነገሮች እንደገና ማጤን አለባቸው ያሉ ሲሆን ህንድ የቡድን 20 ሀገራት ፕሬዝዳንት መሆኗ ሶስተኛው ዓለም እየተባለ በሚጠሩ ሀገራት ዘንድ የመተማመን ዘብ ዘርቷል ሲሉ ውክልና መኖሩ ያለውን ጠቀሜታም አስረድተዋል። በተጨማሪም ሞዲ የሳይበር ደህንነት ወንጀልን ለመከላከል ዓለም አቀፍ ጥረት እንዲደረግም ጠይቀዋል። በመጨረሻም ሀገራችሁ ትደግፋችኋለች ሲሉ ባይደን በማዕበል ለተጎዱት የፍሎሪዳ ነዋሪዎች ቃል ገቡ። ትላንት ቅዳሜ የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን በአውሎ ንፋስ ኢታሊያ ጉዳት የደረሰባቸውን የፍሎሪዳ ከተሞች ጎብኝተዋል። ፕሬዝዳንቱ ከአውሮፕላናቸው ሳይወርዱ ጉዳት የደረሰባቸውን ስፍራዎች እንዲቃኙ የተደረገ ሲሆን በኋላም ወርደው ጎብኝተዋል። ይሁን እንጂ የፍሎሪዳ አገረ ገዥ የሆኑት ሪፐብሊካኑ ደሳንቲስ በአካባቢው የፕሪዲዮ ዴሞክራቶች መገኘት የአደጋ ጊዜ ምላሽ ላይ ችግር ይጋርጣል በማለት በስፍራው ሳይገኙ ቀርተዋል። ባይደን የተቀናቃኛቸውን ምላሽ በተመለከተ ለቀረበላቸው ጥያቄ በሁኔታው እንዳልተበሳጩ ገልጸው በግዛቱ ከሚገኙ ከሁለቱ የሪፐብሊካን ሴኔተሮች አንዱ በሆኑት ሪክ ስካት የተደረገላቸው አቀባበል ቤተኝነት እንዲሰማቸው እንዳደረጋቸው ገልጸዋል። ፕሬዝዳንቱ አያይዘውም ፌዴራል መንግስት ሙሉ ለሙሉ ለፍሎሪዳ ነዋሪዎች ድጋፍ እንደሚያደርግም ቃል ገብተዋል። አድማጮች ለምሽቱ ያዝነላችሁ ዜናዎች እኚህ ነበሩ። ከቀሪ መሰናዶች ጋር ታምሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ጋሚ ከናስተልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን።
እሁድ ነሐሴ 28 2015 ዓ.ም ምህረት የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን። አሁን በራዲዮ መጽሔት ወግ መሰረት ሳምንቷን ምርጥ ግጥም እናስቀድም።
በቃኝ በቃኝ የኑሮ አጉራ ጠናኝ፣ እፎይ የእድሜ አዚሜ ጠራኝ። አስለመለመ መብራቱ በህይወት የመዋተቱ ከነግ ነግ መንከራተቱ መንከላወሱ ልፋቱ መከሬ ሻማዋ ጠፋ መሸ ቀኔ ላንቀላፋ
የድሜ ጀምበሬ ጠለቀች ቅድመ ፍጥረት ያሸለመች ሂደቴ ተረመረመች ተጭለመለመች በበርኖስ እንደ ጭጋግ ዶፍ ትቀርሻ ተዳፍኖ የድሜ ፋኖስ ጠራኝ የድሜ አዚሜ ጠራኝ። እኔም በቃኝ እፎይ በቃኝ
መሸች ጠለቀች ፀሐይ የህይወት ክረምቴ ወጣች ጉም ተላበሰች ጥላዬ እረፍቷን ተከናነበች ተስለመለመች ጣይ በቃኝ ትግሌን ተገላገልኩ ውጣ ወረዴን አከተምኩ እፎይ ደከምኩ አስለመለም
ተሸነፍኩ አዎ ተሸነፍኩ የከበደኝ ጣር ቀለለኝ የታከተኝ ያደከመኝ ያሰለቸኝ እድሜ ተወኝ እፎይ ቀለለኝ ቀለለኝ
ባለወር ተራ ተተካ ተቀበለኝ ትግሌን እንካ ማን አንተ ባለ ሳምንት ያስጠምድህ በ16
በድሜህ ያስጠምድህ ወይኔ በልደት ያስፈርድህ መጥኔ ለኔስ ምሽቶልኛል ቀኔ በቃኝ የኑሮ አጉራህ ጠናኝ እፎይ የድሜ አዚሜ ጠራኝ።
በቃኝ በሚል ርዕስ አንጋፋው ባለቅኔ ጸጋዬ ገብረመድኅን እሳት ወይ አበባ መጽሐፉ ባገኘናትና የሳምንቱ ምርጥ ባደረግናት ግጥም ፕሮግራማችንን ጀምረናል።
አሁን በዚሁ በቀጥታ ወደ ቀዳሚው ቅንብር እናቅና።
መልካምነትና ርህራሄ ታከለበት ህክምና ረጅምና ጤናማ ህይወት ለታማሚው ሰው ማስገኘት ብቻ ሳይሆን ለጤና አጠባበቅ ባለሙያውም ለራሱም ጭምር ሁነኛ ጥቅም ይቸራል ይላል አንድ በቅርቡ ለንባብ የበቃ መጽሐፍ።
ኮምፓሽኖሚክስ በሚል ርዕስ የህክምናና የምርምር ባለሙያዎቹ ስቲፈን ትሪሲያክና አንቶኒ ማሴሬሊ የደረሱት ሁማንን መንከባከብ የሚያስገኘውን ተጨባጭ ፋይዳ የሚያመላክቱ ሳይንሳዊ ማስረጃዎች ይፈትሻሉ።
አንድ ሐኪም ለሌሎች ያለውን ርህራሄ በሚያሳይበት ጊዜ ለታካሚዎቹ በሚሰጠው የህክምና አገልግሎት ላይ ርህራሄ በመታከሉ ብቻ ህሙማኑ በተሻለ ፈጥነው እንዲድኑ የሚያደርግ አንዳች ለየት ያለ ነገር ይከሰታል።
መጽሐፉ እንደሚያስረዳውም ሐኪሙ ራሱም በአንጻሩ ይበልጥ ደስተኛና በስራ ብዛት ወይም የብዙዎችን ስቃይ በማየት ራሱ ለህመም የመዳረግ እድሉ ይቀንሳል ወይም ይጠፋል ይላል።
ይህንን የሙያ ዘይቤና አይነተኛ ማንነት የቀረበ ህይወት መርጣ የኖረችና ያለፈች ናት። ዛሬ ህይወትና ስራዋን የምንዘከራት ባለታሪክ በቅርቡ በድንገተኛ ህመም ከዚህ ዓለም በሞት የተለየችው ዶክተር አደይ ጸጋዬ ገብረመድኅን።
አራት እንግዶች በስልኩ መስመር ይያለው ማህሌት ጸጋዬ ገብረመድኅን፣ አቶ የማነ ደምሴ፣ ዶክተር ሄራን ሰረቀብርሃን፣ ዶክተር አዳም ዋክሶን። እንግዶች የሁላችሁንም በቅድሚያ ለጊዜያችሁ አመሰግናለሁ። በቅርቡ በድንገተኛ ህመም ከዚህ ዓለም በሞት የተለየችውን የዶክተር አደይ ጸጋዬ ገብረመድኅን ህይወትና ስራ ለመዘከር ለተሰናዳ ምልልስ ነው የጋበዝኳችሁ። ለመሆኑ ዶክተር አደይ ማን ነበረች? ከቤተሰብ እስከ ቅርብ ጓደኞችና የሙያ ሀጋር ድረስ ነው በዚህ ውይይት ላይ የተገኛችሁት። መንደርደሪያውን ላስቀድም። አደይ በተለያዩ ደረጃዎች በሚለኩ ከሌሎች ጋር በነበሯት ግንኙነቶች አሳቢ የሌሎች ህመም ችግር ግድ የሚላት የበዛ ቤተሰባዊና ማህበረሰባዊ ኃላፊነትም መቀበል የቻለች የምታደርገው ሳይሰማና እርሷም ሳይሰማት ብዙ የማድረግ ብዙዎችን የመርዳት እድል የገጠማት ትመስላለች። በሽኝቷ ስነ ስርዓት ተደጋግሞ እንደተገለጸው ለመሆኑ አደይ እንዴት ኖር አለፈች? ምን አይነት ትርጉም ያለው ለውጥ በሌሎች ህይወት ላይ ማሳደርስ ይችላ ነበር? የየግል ትውስታዎቻችሁን ጨምራችሁ አካፍሉን። እስኪ ከቤተሰብ ልጀምር። ማህሌት እህትሽ ብቻ ሳትሆን ጓደኛሽም ጭምር ትመስላለች አደይ። ሁልጊዜም አብራችሁ ነው የምትታዩት። በተለይ ያባታችሁ የሎሬት ጸጋዬ ገብረመድኅን ስራዎች በሚቀርቡባቸው በርካታ መድረኮች ለአመታት ሳትነጣጠሉ ነው የምትገኙት። አደይ ለመሆኑ ላንቺ ማን ነበረች?
አደይ እንግዲህ የቤተሰቡ ትንሽ ልጅ ናት። የሁለትም ታናሽ ናት። በስምንት አመት ያህል ነው ከኔ የምታንሰው እና አደይ ጓደኛዬ ናት፣ ወዳጄ ናት፣ እህቴ ናት። የትንሽ ትልቅ ናት። ከልጅነቷን ጀምሮ ጸጥ ያለ የምትፈልገውን ነገር ብዙ ሰው ሳታስቸግር የምታደርግ በልጅነቷን ስትጫወት እንኳን እድሜ ጋር ስለነበረን አብራ ባትጫወት ብቻዋን ጊዜዋን አሳልፋ ራሷን አስደስታ መኖር የምትችል አሚን እህቴ ስለሆነች ብቻ ሳይሆን ትልቅ ሰው ናት። ትልቅ ሰው ናት። በጣም ሁላችንን በጸባያችን ይዛ ፋችን ማገር ብዙችን ማገር ስትናገር ግን ጠባይልም መሬት ላይ እሷ የምትናገረው እና አንድች ውስጤ ከአባታችን ጋር ስንሆን እሷ ከተናገረችው ልጅ ተቆጥታለች ይላል። ከሌሎቻችን የበለጠ የእሷ ቃል ክብደት ነበረው እና ለምን እንደሆነ የጸባይዋ ጉዳይ ይመስለኛል። ቁም ነገረኛ ናት። በጣም ሪላይብል ናት። አረጋለሁ የምትለውን ነገር ታረጋለች። ከልጅነቷ ጀምሮ ሐኪም መሆን እንደምትፈልግ ትናገር ነበረ። አንድም ጊዜ ማንም ያ ጉዳይ ጥያቄ እስከተያት ነበር እና እዚህ ተሰሆን የሆነት ጓደኛ ነው ሌላ ላዲ መናገር የምፈልገው ነገር አጠገቧ እንደዚህ ቀርቢያ አንድ ልጅ ውስጥ ነው አክቹዋሊ አሁን መጨረሻ ላይ የምንኖር የነበረው በየቀኑ ሁለት ሶስት እናወራለን ግን ስለ እሷ ገድል ከጓደኞቿ አሁን ባለፈው ሁለት ሳምንት የሰማነው ነገር ሁለኛ ራሱ አዲስ ሆኖብናል ለምን አደይ ብዙ ነገር ታደርጋለች በብዙ ቦታ ብዙ ሰው ያከብራታል ግን ስለ ራሷ እንደዚህ ያደረኩ እንደዚ ያደረኩ ብላ የምታወራ ነበረች እና ለእኛ ራሱ እናቴ ደጋግማ ደጋግማ ልጄን አላቃትም ነበር ልጄን አላቃትም ነበር ያለችው ትንሽ ዕድል አይለቁም ነበር
መልካም ማህሌት በርግጥም እንደ እህትም እንደ ጓደኛም ነው አደይን የምታስተዋውሽበትን ያካፈልሽኝ ያለሽው እዚህ መሃል ሁለት የቅርብ ጓደኞቿ የማንና ዶክተር ሄራን እንዲሁም ጓደኛም የሙያ ሀጋሯም ጭምር የሆኑት ዶክተር አዳም ዋክሶር አላችሁ የማን ወደ አንተ ልምጣና ከአደይ ጋር የነበራችሁት ረዘም ያለ አመታት የዘለቀ ይመስለኛል ለመሆኑ አደይ ላንተስ ምን አይነት ጓደኛ ወዳጅ ነበረች ከሌሎች ጋር በነበረ ግንኙነት እስከምታውቀው ድረስ ምን አይነት ሰው ነበረች?
አደይ ስለ ህይወቷ ስለ ስራዋ ስታወራ ስታካፍል ስትገልጽ የሚያስደስቱ ታሪኮች የሚያስቁ ታሪኮች ወይ ደግሞ መብትን ለማስከበር በምታደርግበት ጥረት የተያዙ ታሪኮች ታካፍላለች እንጂ ይሄ ሰው አበሳጨኝ እቺ ሴትዮ አናደደችኝ እንደዚህ በድካም ቤት መጣው ብላ ስትናገር ሰምቻት አላቀ እንደሞ እንደዚህ ስል እሷን እንደ ተለየ ፍጡር ለማቅረብ ሳይሆን ፍጥረቷ ችግርን ድካምን ብስጭትን ከሸዋ ላይ ተሸክማ የምትሄድ ሰው ነች እንጃ እንግዲህ ከሌሎች ጓደኞቿ ጋ ትናገር አትናገር እንደሆን አላቅም ግን እንዲህም ሆኖ ስለ ስራዋ ስታወራ ራት ላይ ቁጭ ብለን ስንጫወት ብዙውን ጊዜ የሚያስቁ ታሪኮች ናቸው የምታካፍለን የሚያስቁት ደግሞ ታሪኮች ሰዎቹ ላይ ለማፌዝ ሰዎች ላይ ለመቀለድ ሰዎችን ለማዋረድ ሳይሆን አንዳንድ በባህል ምክንያት በእድሜ ምክንያት ባለመስማማት በባለመግባባት ምክንያት የሚከሰቱ ሁኔታዎች የሚፈጥሯቸው ቀልዶችን ነው የምታመጣው እና በዚህ ምክንያት የአደይን ታሪክ ሁሉ ጊዜ በራስ ዙሪያ ቁጭ ስንል የአደይን ታሪኮች ለማዳመጥ ነሁት ነበር የምንጠብቀው
መልካም አንዳንድ ጊዜና ቦታ ተለይቶ የሚነገሩት ውስታዎቻችሁን እያሰባችሁ ቆዩ እንዲሁ ታጋሩናላችሁ ዶክተር ሄራን ወደ አንቺ ልምጣ ከልጅነት ከጨቅላነት እድሜዋ ጀምሮ ታውቂያታለሽ አደይን በጓደኝነታችሁም ብዙ አመት የዘለቀ እንደሆነ እረዳለሁ አንቺስ እንዴት ነው የምታስታውሻት አደይን
አመሰግናለሁ አሉላ የእሷ ያለመኖር የሚፈጥረው ባዶነት መቼስ ለሁላችንም ሰፊ ባዶነት ነው ትኩስም ነገር ነው ምናልባት ለረዥም ጊዜ ድንጋጤው ላይለቀን ይችላል ግን የተባለው ነገር ሁሉ ስላድዬ የእውነት ነው እኔ ምናልባት እህቶች ተርታ ብሰለፍ ከመሀሉ እና ከአድዬ መሀል ይሆናል ያለሁት የሄድንበት ትምህርት ቤት አንድ አይነት ትምህርት ቤት ስለነበር ስናድግ ለብዙ አመት አንድ ላይ ኖረናል ሁላችንም አድዬ በጣም እንደ ስራዋ እንደምትሰራው ነገር ክብደት ነፍሷ ደግሞ ቀላል ሰው የሳቀ ጨዋታ የማን እንዳለው የነገሮች ክብደት እሷ ላይ አይታዩም ያንን ክብደት ይዛ አትዞርም ወደ ሰዎች አታመጣም ሳቅ ቀልድ ኢኖሰንስ የተሞላው ደግሞ ያም ሆኖ ነበር ሁልጊዜ አጓት ያለው ስለዚህ ስለ ህይወት ያላትን sensibility way የማጣጣም የግንዛቤም እውቀት ወይ ጥልቀት የሚታየው በዛ ነው። እኔ በአጠቃላይ ስለ ሰው ሳስብ ከባድን ነገር ቀላል የሚያስመስል ሰው ብዙ ብልሃትና wisdom ያለው ሰው ይመስለኛል። እና ዲየክት ከባባድ ነገር የውን ሰማን ሁላችንም እኩል ነው የሰማነው ኮቪድን የሚያህል ነገር አሳልፋለች ደግሞ ለምስኪኑ ለተረሱት ሰዎች እየታገለች በዛም ውስጥ እና እንደሱ አይነት ከባባድ ነገር አይቶ እንደገና ደግሞ መቀለድ ነፍስን መስጠት አንድ ነገር ውስጥ ሆና እዛ ነገር ውስጥ ናት ሌላ ቦታ አይደለችም ወይ ስለ ስራ መቆጠት እዚህ እዛ የለም ያንን አይነት ፕሬዘንስ ደግሞ የመንፈስ ባላንስ ይጠይቃል እና እሱ ባላንስ አለ እሷ ጋር እጆቿን አስታውሳለሁ በጣም የጋሽ ጸጋዬ እጆች ናቸው እጆቿን ስማት ነበረ ብዙ ነገር የምታያይዝልን ሰው ነበረች እንደ ሰው እንግዲህ ያንን አስታውሳለሁ
ብዙ ነገር የምታያይዝልን ነበረች ብላለች ዶክተር ሄራን። በዚሁ ጀምር ተደርጓል ዶክተር አደም ይበልጡን ሙያዊ ህይወቷን የሚመለከተው በሙያ የውስጥ ደዌ የጽኑማን ሐኪም የሳምባና የእንቅልፍ ሐኪም ሆና ከመስራቷ ባሻገር የበጎ ፈቃድ አገልግሎቷም የበዛ እንደሆነ ከእርሶ ጋርም አብራችሁ የመስራት ላቀርቶ ወደ ኢትዮጵያ ተመላልሶ ሌሎችን የመርዳት ስራ ላይ በስፋት እንድትሳተፋችሁ ተረድቻለሁ። እስኪ ንገሩን አደይ ሐኪሟ አደይ ማናች የሚለውንም የግሎንም ተሞክሮ ሊጨምሩ ይችላሉ። ምን አይነት ሰው ነበረች? ለህሙማን፣ ለተቸገሩ፣ ለተጎዱ ረፍቷ በታሰበበት ስነ ስርዓት ላይ የተነገሩ በጣም በርካታ የሙያ አጋሮቿ የተናገሯቸውን ተከታትለናል። እስኪ እርስዎን ያጋሩን። ምን አይነት ባለሙያ፣ ምን አይነት ሰው ነበረች?
እሺ፣ እዚህ ልስጥልኝ አሉላ። መቼም እዚህ አይነት ሁኔታ ተገናኝተን ለመወያየት ይከብዳል። በህይወት ሆና ብንዘክራት በጣም ደስ ባለኝ ነበር፣ ግን እግዚአብሔር ፍቃድ ሆኖ በዚህ ሁኔታም ያው እንግዲህ ህይወቷን ብንዘክር እንኖራለን። አደይን ማቃት ለለፉት 27-28 ዓመት ኒውዮርክ ሲቲ ውስጥ ሁለታችንም ተማሪ በነበርንበት ጊዜ ጀምሮ ነው ያላት ሰብአዊነት፣ ለሰው ልጆች ያላት ርኅራኄ ከፍ ያለ ስለሆነ ነው ሕክምና ትምህርት ቤት ውስጥ የገባችው። እንዳልከው ቅድምም በአሜሪካን የሀገር ስላለው አችቭመንቷ ብዙ ተነግሯል። ብዙም ካላት የሰብአዊነትና ርኅራኄ እዚህ በጥቂቱ ኢትዮጵያ ምን አድርጋለች ከሚለው ከዛ ለመነሳት እሞክራለሁ። ከ2007 ዓመተ ምህረት ጀምሮ ኒውዮርክ ከተማ ያለን ኢትዮጵያ ሄደን እንዴት አድርገን ነው ኢትዮጵያን ህዝብ ተጎዳውን ሰው የሚያስተዋጽኦ ምንድን ነው የሚለው ነገር ሁልጊዜም እንነጋገርበት ነበር። ቅድም ማህሌት እንዳለችው አንድ ነገር ካለች አደይ ታሳካዋለች። ከዛ ተነስተን ነው ወደ ኢትዮጵያ ለመሄድ አላማ ያወጣ ነው። መጀመሪያ የነበርኩኝ ኢትዮጵያ ሄድኩት። በድርጅት ውስጥ ኢትዮጵያ ኖርዝ አሜሪካን ሀዝ ፕሮፌሽናል አሶሲሽን ኢናፓ የሚባል ነበር። በዛ ሜምበር በመሆን አንድ ሁለት ሄድኩኝ። በኋላ እዛ አዲስ አበባ ያሳለፍኩትን ነገር ለሷ ስነግራት በጣም ተመልሰነች፣ እኔም በዛ ውስጥ ተሳተፋለሁ ብላ ከዛ ጊዜ ጀምሮ አደረገች። የእሷ ደግሞ በጽኑ ህሙማኖች መካከል እሱን ማቋቋምና በዛ የሚገኙ በሽተኛዎችን ማከም ነበር። በዛ ጊዜ አዲስ አበባ ውስጥ የጽኑ ህሙማኖች መታከሚያ ቦታ ብዙ ያላደገ፣ በቁጥርም በጣም አነስተኛ ነበር። ይህንን ለማሳደግ ብዙ ተሯሩጣለች፣ ብዙ አድርጋለች፣ ብዙ ተሳትፋለች። በሜዲካል ሚሽን በምንሄድበትን ጊዜ ያለው ሁኔታ ላጫወታችሁ። ስንሄድ ለሁለት ሳምንት ነው የምንሄደው። የመጀመሪያውን ሳምንት ሰርጀሪ እናደርጋለን። የሚቀጥለውን ሳምንት ደግሞ ያው ፎሎ አፕ ነው የምናደርገው እና በሽተኞችን እናያለን። ብዙ ጊዜ ጠዋት ተነስተን 12 ሰዓት የምንሰራበት ጊዜ አለ፣ ድካም አለ፣ ብዙ ጊዜ ረሃብ አለ። እሱን ለተቋቁመን ጨርሰን ወደ ሆቴላችን እንመለሳለን። ያደግን የሚገርመኝ እኛ ተመልሰን ሆቴል መተን ራታችንን በልተን ትንሽ ለመዝናናት ስንሞክር እንደገና ወደ ሆስፒታል ሄዳ ተረኛ ሐኪሞችን ለመርዳት እዛ ሆስፒታል ታስራለች። ይሄ ሁልጊዜ ምን አእምሮ ውስጥ አለው። ያደረገችው ተሳትፎ ቀን ሙሉ ሳይበቃ እንደገና ተጨማሪ ስራ ትሰራ ነበር። ይሄ የእውነትም ያላት ርኅራኄና ሰብአዊነት ከሁሉም ሰው ላቅ ያለ ነው። ያውም በኢትዮጵያ ሁኔታ ሆስፒታሎቹ ብዙዎቹ አይመቹም። እሷ ግን ያንን ሁሉ ተወጥታ
ብዙ አስተዋጽኦ አድርጓል። በሽተኞቹን ካላቸው ከማከም ሌላ ብዙ ወጣት ዶክተሮችን ታስተምራለች፣ ትረዳለች፣ ታሳያቸዋለች። የሰብ አስተዋጽኦ ይሄ ነው ተብሎ ነው አያልቅ። ጥቁር አንበሳ ሆስፒታል፣ ጦር ኃይሎች ሆስፒታል፣ በጳውሎስ ሆስፒታል፣ እንደገናም ደግሞ በባህር ዳር ሆስፒታል፣ በእነኚህ ሁሉ ሆስፒታሎች ለጽኑ ህሙማኖች ማዕከል ለማቋቋም ብዙ ከፍላለች። ከዛም በላይ ወጣት ሐኪሞችን ከአሜሪካን ጀምሮ ሌክቸር በመስጠት ጆርናሊስት በመስጠት እዛው ተግባራዊ የሆነ ስራ በማሳየት የነበረውን የጽኑ ህሙማኖች ማዕከል የተሻለ ደረጃ ላይ አድርሰዋለች በአጭር ጊዜ ውስጥ። እንደ በአንድ ወቅት በጣም ትዝ የሚለኝ ሕክምና እስከሆነ ድረስ አንዳንድ ጊዜ የሰር ወጥ ያልፋል እና አንድ በሽተኛ ክፍለ ሀገር ሚስቱን ይዞ መጥቶ ሲያሳክም አልሆነም እና ሚስቱ ካልተቋቋመችም ህይወቱ አለፈ። መጀመሪያ ነች ሀደ ይህንን ሰምታ ካዘኑ በላይ ለዚህ ሰውዬ መኖሪያ ወደፊት መቋቋም የሚችልበትን ነገር አስባ ገንዘብ አዋጠን መስጠት አለብን ብላ አሰባስባ አስተካክላ ለመስጠት ወደኋላ መትል ሰው አልነበረችም። ብዙም ጊዜ አድርገዋል። ትራንስፖርት ለሌላቸው ሰዎች፣ ከክፍለ ሀገር ለሚመጡ ሰዎች በነጻ ማገልገላችን ብቻ ሳይበቃል እንደገና ከኪሷ ገንዘብ አውጥታ በበሽተኞች ብዙ ጊዜ ታጋራ ነበረ። ይህንን ሳየው ምን አለ ትንሽ ከኛም ጋር ዝነው እያስባለሁ። በኋላም ላይ እንደተነባበታ ነገር ውስጥ አድርገ የነበረውን አጫውታችኋለሁ።
መልካም። በአሜሪካ ይልቁንም ደግሞ በቅርብ ዓመታት ውስጥ ኮቪድን ተከትሎ የሰራቻቸው በታዋቂ መገናኛ ብዙሃንም የተዘገበባቸውን ጨምሮ እንደ ባለሙያ አንዳንዱን ያጋሩናል። ማህሌት፣ ወደ አንቺ ልመለስ። በሙያና በግል ሕይወቷ ቤተሰባዊ ሕይወቷንም ከአንድ ወደ አንዱ እየተሻገር ነው የምናነሳው እና አደይ በጣም ትንንሽ በሚመስሉት ሳይቀር ቁም ነገረኝነቷን የሚያሳዩ ታሪኮች ሰምቻለሁ። ቤተሰብ ውስጥ ያለ ዘመድ ልጆች ሊሆኑ ይችላሉ፣ ከወላጆቻቸው በላይ ከእሷ ጋር እንዴት እንደሚቀርቡ፣ ሚስጥረኛ እንዴት እንደሚያደርጓት፣ እንዴት አድርጋ ችግሮች ካሏቸው የሚያማክሯት፣ ሀሳብ ካላቸው በጣም የተለዩ ነገሮች ህይወታቸው ውስጥ እንደምትገባ ሲመክሩ ሰምቻለሁ። አንቺ እስከምትረጂው ድረስ እንዴት ነው ይሄን ሁሉ ለማድረግ ጊዜ ሲያገኘችው? ፍቃድና ርህራሄው አንድ ነገር ነው። እንዴት ተሳካላት? እንዴት ቻለች ትያለሽ?
እንግዲህ አንተ ከምታነሳቸው ልጆች በዋነኝነት የሚነሳው ያው የኔ ልጅ ነው እና አደይ ከኔ የበለጠ ልጅን ትቀርበዋለች ለማለት ሁሉ ደፍራለሁ አንዳንዴ። በጣም በጣም ትግስት አላት። ቀኑ አሁንም ስናስበው ነበር እንዴት ነው የእሷ ጊዜ ሁሉ የእሷ ቀኖች እንደዚህ ሊረዝም የቻሉት ብዬ አሁን መለስ ብዬ ሳስበው የእውነት መልስ መስጠት አልችልም። ለምን የእሷ ስራ ከኔ በጣም የከበደ ስራ ነው። ቆማ ነው ብዙ ጊዜ ስራ ነው የምትሰራው። ኮሚዩት ታደርጋለች። ቅርብ አይደለም መስሪያ ቤቷ፣ የኒውዮርክ ሲቲ ትራፊክ አለ። እሱን ሁሉ ችላ መታ እንደገና ደግሞ የኔንም የእህቶችንም ልጆች መካሪ፣ ደጋፊ፣ በቃ አንደኛ ቁጥር አክስት እሷ ናት። በጣም ታሞላቅጣቸዋለች። ይሰማታል። ጊዜዋን በዛ ነው ከነሱ ጋር ጊዜም ተሳልፈው እና በጣም የኛ የእውነት የእህቶቿ ልጆች ብቻ ሳይሆኑ የዘመድ አዝማድ ወጣት ልጆች ጋር ኮኔክት ማድረግ የምትችል የእውነት የምትገርም ሰው ነበረች አድዬ። እና ስለ ሰው ያላትን ርህራሄ በተመለከተ አንድ ታሪክ ላጫውታችሁ። በኮቪድ ጊዜ ቀውጢ በነበረበት ጊዜ ያው እናታችንም እዚሁ አካባቢያችን ስለምትኖር እሷን ብዙ አታገኛትም ነበር፣ ያው እሷን ኤክስፖዝ ላለማድረግ ብላ። እኔም ራሴ እየፈራሁ ነበር ማገኛት እና መኪናዋን አቁማ ቤቷ እስክትሄድ ድረስ ራቅ እያልኩኝ ነበረ። አብሬያት የምሄደው በአይኗ ለማየት ብዬ ነበር እንጂ ያኔ ማንም በማይታወቅበት ጊዜ ነው። እና ደክሟት ከስራ መታ ኒውዮርክ ሲቲ፣ እንግዲህ ጋራዥ በጣም ውድ ነው፣ ከፍላ ነው መኪናዋን የምታቆመው። ግን ከስራ ወጥታ ያን ሁሉ ሰዓት ለፍታ መታ መኪናዋን መንገድ ላይ ለማቆም ትሽከረከራለች ነው። ለምንድን ነው እንደሱ የምታደርጊው ብዬ ጠየኳት። ስላት ይኸው ጋራዥ የሚሰሩት ሰዎች መኪና የሚነክተው አንድ ነገር እንዲሆን ስለማልፈልግ ነው አለችኝ። እና በጣም ነው የተገረምኩት። ለምን በጣም ደስማት ነው የምትመጣው ዮናስ ማቆሚያ የሌለው ደግሞ ለእኛም ብዙ እንዳንጨነቅ አታወራልንም። ቀለል አድርጋ ነው እንትን የምትለው። ግን ዮናስ ያው የዚህን ገድል ነው ማውራው ቤት ባይነት ነኝ። ግን እንጃ እንዳዴ አይነት ሰው ብዙ ያለም አይመስለኝም እውነት ለመናገር እና ይህንን ታሪክ መካፈል ፈልጌ ነው። ሰብሳቢ ናት። አሁን አርፋ እስቃኔ እዚህ አይቻቸው ማላቃቸው ዘመዶቼ የዛሬ 30-40 ዓመት ያለባቸው ተሰብስበው መጡ እና በዚህ ቀን ቴክስት አገኝ ነበር፣ እዚህ ይደውላልኝ ነበር፣ እንደዚህ ታምሜ እንደዚህ እያሉ ያወሩልኛል። እና የእውነት ጊዜውን ከየት አገኘችው የሚለው ጥያቄ እስካሁን ሚባሴ ልከታው ምችለው ጥያቄ ትመልሰለኝ ለሱ ጥያቄ።
በእርግጥ የሚመስሉ ታሪኮች ናቸው። ኒውዮርክ በኮቪድ ጊዜ የነበረችበትን ለሚያስታውስ እነኚህ ታሪኮች ቅርብ የሆነ ስሜት ማጫራቸው አይቀርም። ወደ ዶክተር አዳም ስንመለስ ከሙያ አንጻርም ያልተነገሩትን ሌሎች ታሪኮች እናነሳሳለን። የማንና ዶክተር ሄራን ወደ እናንተ ልመለስ። የግል ተሞክሯችሁ በተወሰነ ቀንና ቦታ የምታስታውሱት ካለ ብዬ ነበር። አንዳንድ ጊዜ የሙያና የግል ህይወት የሚተሳሰርበት ሁኔታ ይታያልና ለሁማን ያላትን ለተቸገሩ ሰዎች በደፈናው ያላትን ቅርበት ያንጸባርቃሉ የምትሏቸው ለህይወት ያላት አመለካከት የማናንተ ላስቀድም የምታስታውሰው ስለ ህይወት ያላትን አመለካከት እንደው ያንጸባርቃል የምትለው ከዚያም ውጪ ደግሞ በግል የምታስታውሰው ቀጥተኛ ገጠመኝ ካለ?
ጥያቄን በተዘዋዋሪ ተመልስ ነው። ኬት አመጣችሁ ጊዜውን ሰዓቱን ላለችው እንድመላ ምታለ አደይ ለራሷ አዝና ለራሷ ችግር በዛብኝ ለራሷ የሌላት እና ስለራሷ ደግሞ ምንም አይነት ችግር አታወራ። እንደዚህ ስል ትደብቃለች፣ ታፍናለች ማለት ለዛ ጊዜ ስለማትሰጥ አእምሮዋ ሰውነቷ ለሌላ ሌላ ነገር ማለት አሁን ለበጎ ነገር ነፃነት የሰጠ ይመስለኛል። ለምን አለበለዚያ የሚቻል ነገር አይደለም። አሁን በኮቪድ ጊዜ እንደዛ ስለራሷ ስራ መብዛት ለራሷ ጭንቀት ቦታ ስለማትሰጠው ለሌላ ክፍተት ተገኘ ማለት ነው። አሁንም በተዘዋዋሪ ነው ጥያቄን የምመልሰው። ስለ እሷ ማወቅ ከፈለግን ጓደኞቿን ማየት ነው። በኮቪድ ጊዜ በጣም ብዙ ትሰራለች። ጓደኞቿ ሶስት ጓደኞች አይዳ የምትባል፣ ማህሌት የምትባል፣ ሊያ የምትባል አሉ። ከስራ ስትመለስ ግሮሰሪ ሄደው ምግብ ሰርተው የሚያስፈልጋትን ነገር ሸምተው በሯ ላይ ያስቀምጡላታል። እንዲህ አይነት ጓደኝነት ዝም ብሎ አይመጣም። እንዲህ አይነት ጓደኝነት የተዘራው ቡቃያ ስለበቀለ አሁንም ስታርፍ እነዚህ ጓደኞቿ የነበረውን ሀዘን ዝግጅት ቤተሰብ እንዳይሰማው ቤተሰብ እንዳያስቀጥ አድርገው ይሄ ለእኔ የሚያሳየኝ የአደይን ማንነት ነው። እንዲህ አይነት ነገር ዝም ብሎ ከየት የማይመጣም። እንዲህ አይነት ነገር ለብዙ አመት የተዘራ ምርት ነው።
የማንን ወደ ሄራን ከመሄዴ በፊት አንተው ጋር ልቆይና አንድ ጥያቄ ላስከትል። የሀዘኑን ያህል ትኩስ ሀዘን ነው ቀደም ብዬ በመግቢያው እንዳልኩት አድማጮች እንዲያስቡት፣ የሀዘኑን ያህል ገና አሁንም በሀዘን ስሜት የምትኖሩትን ያህል ስለ ህይወትም ነውና የምናወራው። እሷን ደግሞ እንደገለጻችሁት ቀልድን ጨዋታን የምትወድም እንደመሆኗ ዘና ባለመንፈስ የሚታሰቡ ገጠመኞችን ለማምጣት ነው። ምናልባት የሙያ መጀመሪያ ላይ ስራ ስትጀምር የሚገጥሙ የተለየ ሁኔታዎች ሊሆኑ ይችላሉ። ያጋራቻችሁ የምታውቁት ሊነገር የሚችል ነገር ካለ፣ ሊነገር የሚችል ነገር ከሌለ ወደ ዶክተር ሄራን እናልፋለን።
የሚነገር ነገር አለ ግን በሬዲዮ የሚነገር
አይደለም። ይገልጻል። ዶክተር ሄራን ወደ አንቺ የተመለስኩ ነው። አንቺም በግልሽ የምታስታውሻቸው በዚህ ቀን በዚህ ቦታ የሚባሉ ምናልባት ደግሞ የራሱም ካልሆነ ከሌላ ሰው ጋር የተገናኘ ስለ አደይ ጠባይና ማንነት የሚያሳይ የሚመስልሽ ገጠመኝ ካለ?
ስለሚባሉት ነገሮች ማሉም የማነም ስላሉት እያሰብኩ ነው። በጓደኞቿ ያንን አደይን ማንን በደንብ በግልጽ አይተነዋል። ምንም እሷ እንዳለች እሷ የምትከበርበት ሁኔታ እንዲሆን አድርገው በጣም በፍቅር ምንም የግለሰባዊነት የሌለበት አይነት ስራ ሲሰሩ አየንና እኔ ለራሴ በጣም ገረመኝ። ይህን ሁሉ ሁሉንም አይነት መሆን አንድ ሰው ጋር ረዥም ጊዜ ሰስቴን ማድረግ በጣም አስቸጋሪ ነው። የልጅነት ጓደኛ ልጅነት ሊቀር ይችላል፣ ፕሮፌሽናል ጓደኛ ሌላ ካምፕስ ሊቀመጥ ይችላል። እንደዚህ እንደዚህ እያለ ይህንን ሁሉ ነገር አስተሳስሮ ቀጣይነት ባለው መንገድ ማድረግ በጣም ብዙ መሆን ነው። አለም ላይ መሆንን ይጠይቃል። በቃ ያንን ኮሚዩኒቲዎችን ቢልድ ማድረግ መሆንን ይጠይቃል። እና ብዙ ሰው ባንዲዎች ውስጥ ያንን በጸጋ ካልተባረኩት በስተቀር ማድረጉ ላይ ወይም ሰንፋለን ወይ አቅም ያንሰናል። እና የሚገርም ነገር ነው በአንድ ሰው ህይወት ይሄ ሁሉ ነገር ሳይቋረጥ በተከታታይ መሄድ መቻሉ የሚገርም ነገር ነው። ሽላግዬ ምናልባት ስለ ጥበብ ያላትን ፍቅር እኔም ማስታወሳቸው ገጠመኞች በብሮድዌይ ቲያትር የፌላ ኩቲ ናይጄሪያ የታወቀ ዘፋኝ ሶሻል አክቲቪስት የነበረ የእሱ ቲያትር ብሮድዌይ ላይ መጥቶ እዛ አካባቢ የነበረን ደስታ እኔ ቦስተን ነበር የምኖረው። አውቶቡስ ሄጄ በብዙ ዝግጅት አየነው አንዴ። እንደገና ደግሞ ጋሻ ባተ መኩሪያ ዲሲ መጥቶ እንደገና እሱን ቲያትር ለማየት ደግሞ በአውቶቡስ ተሳፍረን ከዲሲ ኒውዮርክ። ከዛ ደግሞ የቲያትሩን ሙዚቃዎች በሙሉ ኦሪጂናል የፌላን ሙዚቃዎች ቀጥታ በሁለት ሲዲ ስጦታ ሰጠችኝ። እንዲህ ተከታታይ የሆነ አድዬ ፍቅሯን የምታሳይበት ኤክሳይትመንቷን ጆይ በቃ ስለ ህይወት ያላት ደስታ በብዙ መልኩ ለሰው የምታካፍለው አብራ የምታደርገው በኋላም ደግሞ ራሷ የምትፈጥራቸው ቀልዶች አሉ ሁል ጊዜ። ምናልባት ደግሞ ከዚህም ጋር የይዤልን የምችለው ነገር የጋሽ ጸጋዬ መጽሐፍቶች ህትመቶች ላይ አብረን ከቤተሰብም ጋር በሰራንበት አመታት ረዥም አመታት አድዬ ሁል ጊዜ አለች፣ በቦታው አለች፣ የሚደረገውን ነገር ቶሎ ያለ ምንም ማመንታት የምታደርግ ሰው ናት። ምንም አይነት ድጋፍ ድምጿ ሳይሰማ ለዛን አይነት ድጋፍም አብራ የቆመች መሆኗን ሁልጊዜ ያለችበት ነው። እና ስነ ጥበብ ትልቅ ቦታ አለው ህይወቷ ውስጥ። ለሙዚቃ ለቲያትር ያላት ፍቅር እንደማለትም ህይወት ውስጥ በደንብ በቃ በሚያስታውቅ መልኩ ፍቅር እንዳላት ለሙዚቃ ለቲያትር የምናየው ነገር ነው።
መልካም ዶክተር አዳም ወደ እርሶ ልመጣ ነው። ቀደም ብለን እንዳነሳ ነው የሙያ ህይወቷ የህይወቷ ትልቁ አካል መሆን ብቻ ሳይሆን በተግባር የተመዘነ የታየ የሙያ አጋሮቿም አገልግሎቱን የሚያገኙም በኩል የመሰከሩትና የሰማነው ታሪክ ነው። ቀደም ብለው ጠቀስ ወዳደረጉት የእርሶም የቀደመ ከተማዋ እንደሆነ ተረድቻለሁ። ኒውዮርክ በኮቪድ ወራት ምን ትመስል እንደነበር ዓለም ያስታውስ ይሆናልና በዚያ እጅግ ፈተና በበዛበት የማይታወቅ ሁኔታ ውስጥ የጽኑ ህሙማን ሐኪም እንደመሆኗ ከህሙማኑ ጋር የነበራት የቀረበ ግንኙነት የበዛ በሚባል ደረጃ ራሷንም ለአደጋ ሊያጋልጥ በሚችል ደረጃ እንደነበር የሙያ አጋሮቿ ሲናገሩ ሰምቻለሁ። በጊዜው ህክምና ባለሙያዎች ያላችሁበት ሁኔታ ብዙ ጊዜ ይዘገባል። ሙሉ ነገራችን ኮቪድ ነበርና ጊዜው በታዋቂ ህትመቶች ላይ ስራዋ እስኪጠቀስ እስኪወጣ ድረስ ሄዷል። ኒውዮርክ ታይምስ ላይ፣ ዎል ስትሪት ጆርናል ላይ፣ ሲቢኤስ የቴሌቪዥን ጣቢያ ላይ፣ 60 ሚኒትስ ላይ መቅረብ ድረስ የደረሰ ነው። በዚህ ደረጃ ለሌሎች ችግር መገኘትን የመፈለግ ዝንባሌዋን በተመለከተ በተለይ በኮቪድ ጊዜ በዚያ አስቸጋሪ ጊዜ ውስጥ የታየውን አስመልክቶ እንደ ባለሙያ ምን ይነግሩናል?
ጥሩ። እንደምታውቀው እንዲህ ለሰው ልጆች ከፍተኛ ርህራሄ ያላት ሰው ነች። ግን እስቲ ለማያውቃት ሰው ስራዋ ወይ ትምህርቷ ምንድን ነው፣ ምን አይነት ነገር አጠናቃለች በዚህ ጫጭር እድሜ ውስጥ ለሚለው ከዛ ልጀምር። በመጀመሪያ ትምህርቷን በኩዊንስ ኮሌጅ ኒውዮርክ ተጨረሰች በኋላ በከኔቲከት ዩኒቨርሲቲ ነው የህክምና ሳይንስ ተምራ በውስጥ ደዌ እና በሳምባ ህክምና ነው ያሁን የጨረሰችው። ከዛም ሬዚደንሲዋን እና ኢንተርንሺፕዋን ኒውዮርክ ከሚገኘው ቤተ እስራኤል ማሰልጠኛ ትምህርት ቤት ነው የጨረሰችው። ከዛ ቀጥሎ ነው ወደ ስራ አለም የገባችው። መጀመሪያም ስትጨርስ ደቡብ ብሮንስ ባለው የቅዱስ ባርናባስ ሴንት ባርናባስ ሆስፒታል ውስጥ በዛው ስራዋን የጽኑ ህሙማን ማቆያ መስራት ጀምረ። ከዛም ደግሞ ከአምስት አመት በኋላ ይመስለኛል ወደ ሎንግ አይላንድ ጆሽ የህክምና ማዕከል ኖርዝ ሾር ዩኒቨርሲቲ ሆስፒታል የሚባል ነው እሱም ሳምባ ህክምና
እና የእንቅልፍ ሕክምና በሚባለው ሙያ ተቀጥራ ነው በስራት የጀመረችው። በዛም ሆስፒታል ውስጥ ብዙ አበርክቶ ታደርጋለች። ከሁሉም በላይ ደግሞ በማስተማር እዛው ካለው ከአሜሪካን ስኩል ኦስትራ ኖርዝ ዌስት ከሚገኘው ዛካሪያ ሕክምና ትምህርት ኮሌጅ በረዳት ፕሮፌሰርነት ለብዙ ዓመታት አገልግላለች። ከዛም በመቀጠል የሎንግ አይላንድ ጁዊሽ ሕክምና ማዕከል የጽኑ ህሙማን ክፍል ዳይሬክተር ከሆነች ከአንድ ዓመት በኋላ ነው ሁላችሁም የምታውቁት ኮቪድ አሜሪካን ወረረው። በተለይም በኒውዮርክ ከተማ ከማንኛውም ከተማ የበለጠ አድክቶ የነበረው አጋጣሚ ሆኖ እሱ ያለችበት ሆስፒታል ደግሞ ከሁሉም በላይ ከፍተኛ ጥቃት የደረሰበትና የኮቪድ ወረርሽኝ ዋና መናኸሪያ ሆኖ ነበረ። በዚህ ጊዜ ነው እሷ እንግዲህ የጽኑ ህሙማን ማዕከል ዳይሬክተር ሆነ አዲስ ስራ እንደጀመረች ኮቪድን የተጋፈጠችው። መቼም ክፉ ነገር ሲመጣ የሰው ልጅ እውነተኛ ባህሪ ይወጣልና የእሷም ጠንካራ ስራዋ፣ የትምህርት ችሎታዋ፣ እውቀቷ፣ ለሰዎች ያላት አክብሮት፣ ከሌሎች ሰዎች ጋር የመስራት ሰርታ የማሰራት ችሎታዋ ተመስክሮላታል። ብዙ ህዝብ ባለቀበት ጊዜ ሰለቸኝ፣ ደከመኝ ሳትል እንዳውም አንዳንድ ጊዜ እንደዋወል ነበር። ስለ ራሷም አታስብም ነበር። ምን ያህል ሰው ይተርፋል? ከሁሉም በሽታውን ብቻ ወደ ቤት ላለማምጣት፣ እናቷ ስላሉ ወደ እናቷ ላለማምጣት፣ ወደ ልጆች ላለማምጣት ያነበር እንጂ ፍራቸዋ ለራሷን ይታመማለሁ እንደዚህ ሆናለሁ የሚል ነገርም ፍርሃቱም ስሜቱም አልነበረባትም። መቼ ነው ኮቪድ ከኒውዮርክ ሲቲ የሚወጣው? መቼ ነው በሽታውን የምናሸንፈው? ይሄ ብቻ ነበር አላማው። ብዙ ታግሎ ያለች። በዚህም የተነሳ በተለያዩ የሜዲካል ግሩፖች ሪኮግኒሽን አግኝታለች። ተጽፎላታል፣ ተዘክሮላታል። ቅድምም አሉላ እንዳልከው በዛን ጊዜ በዋል ስትሪት ጆርናል፣ በሲክስቲ ሚኒት፣ በሲዲኤስ፣ በተለያዩ ቴሌቪዥን እንትኖች ገድሎቿን በመዘከር እውቅና ሰጧታል። እንደገናም አደይ በሳንባ ሕክምና በነሳጅን መድኃኒት ባሳየችው ብቃት፣ አካፈለችው እውቀቷ የአሜሪካ የሳንባ ሐኪሞች ኮሌጅ ብዙ ጊዜ አወድሷታል፣ ተጽፎላታል። ከሁሉም በላይ ደግሞ ለስቴም ስነ ስርዓት ስለሆነ እናወራው አልትራሶኖግራፊ የተባለውን የሳንባ ደዌ ህሙማን መመርመሪያ መሳሪያ በተለየ ችሎቻ በመጠቀም በመቻሏ የተካበቶችውን ልምድም ብዙ ጊዜ ተጋብዛ ያላትን እውቀት አጋርታለች ለሙያ ጓደኞቿ። ከዚህም ባለፈ ለምርምርና ለፖሊሲ አርቃቂዎች እውቀቷን አበርክታለች። በኮቪድ ጊዜ ስራዎችን አሜሪካን ጆርናል ኦፍ ክሪቲካል ኬር ሜዲሲን ላይ ተጽፎላታል። መጽሔቱም በስሟ ታትሟል። ብዙ ሪኮግኒሽን አግኝታለች።
መልካም፣ በዚሁ ወደ ማጠቃለያው እንሂድ። እንግዲህ የአንድ ሰው እድሜ ዘመን ነው የምናነሳው እና ይልቁንም ደግሞ በተለየ ሁኔታ የሚታወስ ታሪክ ያለው በአጭር ጊዜ ውስጥ ብዙ መስራት የቻለ ለብዙዎችም መኖር የቻለ ሰው ታሪክ ሲወሳ
በአመዛኙ ትኩረት የሚስቡት ከበድ ከበድ ያሉት ጉዳዮች ናቸው እና እስኪ ደግሞ ምልአት ይኖረው ዘንድ ሌላውንም የህይወት ገጽታ ለመቃኘት እንሞክር።
እስካሁን ካነሳቸዋቸው ወጣ ባለመልኩ እንደ ሰው ደግሞ ድክመትም ይኖረናል እና አዴ እንዲህ አይነት ድክመት ነበራት የምትሉት ነገር ካለ እንደ ጓደኛ እንደ ወዳጅ በቅርብ እንደሚያውቃት ሰው ስለ እሷ ማሰብ አድርጋችሁ የምታዩትን እሷ የምትወደውንም ነገር ልታክሉ ትችላላችሁ።
በዶክተር አደይ ጸጋዬ ገብረ መድን ህይወትና ስራ ዙሪያ ከህቷ ማህሌት ጸጋዬ ገብረ መድን ከሶስት ወዳጆቿ ዶክተር አዳም ዋክሶር፣ የማነ ደምሴና ዶክተር ሂራን ሰረቀ ብርሃን ጋር የጀመርነውን ዘለግ ያለ ወግ
በውይይታችን መቋጫ ለሰነዘርኩላቸው ጥያቄ የሰጡትን ምላሽ ጨምሮ
ሙሉውን በድረገጻችንና በማህበራዊ ገጾቻችን ላይ እናኖራለን።
አድማጮች፣ አሁን ወደ አዲስ አበባ እናቅናና ንጉሴ አክሊሉ እያገባደድነው ስላለነው 2015 ዓመተ ምህረት እንዲሁም በቀናት ውስጥ ስለምንቀበለው 2016 ወደ አሰናዳው ቅንብር እንሻገር።
ዘንድሮ 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 ይለናል።
አሉላና ቆንጂት በዚህ ባመቱ መጨረሻ ዝግጅት ልክ እንደ ጥሌ እኔንም ዘንድሮ 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 ሳሰኘኝ አልቀረም። የፕሮግራማችን አድማጮችና እናንተስ ምን አላችሁ? መቼም እንግዲህ በዚህ ባጭር ጊዜ ውስጥ ባመቱ ውስጥ የተከናወኑትን ዋና ዋና ጉዳዮች እንኳን ዘርዝሮ መጨረስ አይቻልም። እንደው ጥቂት ብዬ አሮጌውን አመት ጨርሰን ወደ አዲሱ 2016 እንሸጋገር ብዬ ነው። አመቱ መጀመሪያ ላይ በመንግስትና በህዋት መካከል ደቡብ አፍሪካ ፕሪቶሪያ ላይ የተደረገው የሰላም ስምምነትና አሁናዊ አንድምታው የዶክተር ደብረጽዮን መነሳት ያቶ ጌታቸው መሾም የዶክተር ይልቃል መነሳትና ያቶ አረጋ መተካት የወይዘሪት ብርቱካን ስራ መልቀቅ የዘንድሮው ዝናብ እንደው 6 ወር ሙሉ ራሱ እስከዛሬ ድረስ እየዘነበ መሆኑ በተለይም ደግሞ ድርቅ ተከስቶ ስለነበረ ይሄው ዝናብ ቦረናና ሶማሌ ክልልን ታድጎ በሚሊዮን የሚቆጠሩ ከብቶች ነፍስ መዝራታቸው በአመት ውስጥ ከሚጠቀሱ ዋና ዋና ጉዳዮች መካከል ናቸው። ቀደም ብዬ እንዳልኳችሁ ዝናሙ ሚሊዮን ከብቶችን ከልቂት መታደጉ የሚሊዮኖችን ነፍስ መዝራቱ የሚሊዮኖችን መፈናቀል እንደዚሁም ደግሞ የተባበሩት መንግስታት ድርጅትን አሁናዊ ስጋት የችግሩን በስፋት መቀጠል የህዝብ አቤቱታና ሮሮ ዘንድሮ ዘንድሮ የሚያሰኙናል። በሌላ በኩል ደግሞ የዓለም ባንክ ፕሬዝዳንት የኢትዮጵያ ጉብኝትና ኢኮኖሚውን ማርነቃቸው በራሱ ሊጠቀስ የሚገባው ነው። የዋጋ ግሽበት ወደ አንድ አሃዝ ዝቅ እንደሚል ብሔራዊ ባንክ ማስታወቁ የብሔራዊ ባንክ ተስፋ እንዳለ ሆኖ የኑሮ ውድነቱ የዋጋ ግሽበቱ የሌማት ትሩፋቱ የማዕድ ማጋራቱ ኩታ ገጠም እርሻው የስንዴ ወደ ውጪ መላክ የሩዝ ምርት መትረፍረፍ የመንግስትና የኦነግ ሸኔ ድርድር በታንዛኒያ የመከላከያና የፋኖ ውጊያ ችግኞች በአንድ ቀን ተተክለው ዓለም አቀፍ ሪከርድ የመሰበሩ ዜና የአባይ ግድብ አራተኛ የውሃ ሙሌት በሌላ በኩል ደግሞ የቤተ እምነቶች ፈተና አሁንም ጋብ ያላለው ሙስና ስር የሰደደው ማለት ነው። ቻይናን፣ ራሽያን፣ ብራዚልን፣ ህንድን ኢትዮጵያና ግብጽን ያጠቃለለው የብሪክሱ የስምምነት ዜና የመንግስት ተስፋና የምጣኔ ሀብት ባለሙያዎች ሙያዊ ምዘና የሰሞኑ የቡዳፔስቱ ዓለም አቀፍ የአትሌቲክስ ሻምፒዮና ወርቁ ብሩ ናሱ አዎ ዘንድሮ አድማጮቼ እናንተም እንግዲህ በአመቱ ውስጥ ያያችሁትን የሰማችሁትን ጨማምራችሁ አመቱ እንዴት እንዳለፈ ከራሳችሁና ከወዳጆቻችሁ ጋር ተነጋገሩበት። በእኔ በኩል አበቃሁ። ለአዲሱ 2016 አመተ ምህረት በሰላም ያድርሰን። መልካም በዓል።
ዘንድሮ 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 ንጉሴ አክሊሉ ከጥላሁን ገሰሰ የዘመን ማያ ዜማ ጋር ያቀናበረውና እያገባደድ ነው ያለውን 2015ን መልከት ያደረገበትን ዝግጅት ነበር የተከታተልንለት። ንጉሴን ለዝግጅቱ እናመሰግናለን።
አሁን ደግሞ ወዲህ ወደ ዩናይትድ ስቴትስ እንመለሳችሁና 50ኛ ዓመት እየተከበረ ስለሚገኝ አንድ አሜሪካዊ የሙዚቃ ስልት ታሪክ እናካፍላችሁ።
ከዚያ በፊት ግን
ማጮች እዚህ ግድም አንድ የአሜሪካ ዜና እናካፍላችሁ ብለንም የለ ሂፕሆፕ በመባል የሚታወቀው የሙዚቃ ዘርፍ ወደ ሙዚቃ መድረክ ብቅ ያለበት 50ኛ ዓመት መታሰቢያ እንደ አውሮፓውያኑ የዘመን አቆጣጠር ባሳለፍነው የነሐሴ ወር በመላው ዩናይትድ ስቴትስ በተለያዩ ዝግጅቶች ተከብሯል።
የአሜሪካ ድምጿ ጁኒየር ዱሎት የሂፕሆፕ ሙዚቃ 50ኛ ዓመት ምክንያት በማድረግ ካሊፎርኒያ ሎስ አንጀለስ ከተማ የተዘጋጀ የዘርፉ ዕውቅ ሰዎች ፎቶዎች ኤግዚቢሽን ላይ ስራዎቻቸው ለእይታ ከቀረቡላቸው መካከል አንዱ ቲሞቲ ዋይት ሂፕሆፕ በጥበብ ዓለም ያለውን ቦታ እንዲህ ሲል እንዳስቀመጠ ዘግባለች።
It's a voice, you know, it's a clear voice of a generation of a culture that has become something else, you know, it's become sort of part of musical consciousness, it's become something that
pop dimsono andin tulik andin bahal tirt bale menged yemiyokkel yemuzik azerfu bezuriyachin yalle kullum yemigwababet yemuzik aqwanqwa lemonum bektwal rasun chilo yerasun mannenet yizom wettwal አምሳ ዓመታት ያስቆጠረ ጠንካራ ታሪክ አስመዝግቧል። ሂፕሆፕ ብቻ እያደመጡ ያደጉ የ50 ዓመት ሰዎች አሉ ማለት ነው።
ቲሞቲ ዋይት ታዋቂውን የራፕ ሙዚቃ ኮከብ ጄዚን ዝነኛ ከመሆኑ በፊት ወጣት ሙዚቀኛ ሳለ ያነሳው ፎቶ ነው ለእይታ የቀረበለት።
ሂፕሆፕ ባለፉት 50 ዓመታት እንደ ሙዚቃ ዘርፍ ያለው ስፍራ እንዲሁም ለጥበብ ያበረከተው አስተዋጽኦ በዚህ በያዝነው የአውሮፓውያኑ 2023 ዓመተ ምህረት በተከታታይ ይዘከራል።
ሂፕሆፕ ሙዚቃ የተፈጠረው እንደ አውሮፓውያን አቆጣጠር በ1973 ኒውዮርክ ከተማ ብሮንክስ ቀበሌ ውስጥ በአንድ የሙዚቃ ድግስ ላይ እንደሆነ የሙዚቃ ታሪክ አዋቂዎች ይናገራሉ።
ይህን ያህል ካልን ከሂፕሆፕ ሙዚቃ ዘርፍ ውስጥ ለመጀመሪያ ጊዜ በ100 ምርጥ ሙዚቃዎች ሰንጠረዥ ውስጥ ለመግባት የበቃው ዳርፓን ዘመን አቆጣጠር በ1979 ኒው ጀርሲ እንግሊዝ ከተማ የተቋቋመ ሹገር ሂል ጋንግ የተባለው የሙዚቃ ቡድን ያቀነቀነ ራፐርስ ዲላይት የተሰኘ ዜማ እንጋብዛችሁ። But I brought two friends along, and next
guest on the mic is my man Hank. Come on, Hank, sing that song. Check it out, I'm the C-A-S-N, the O-V-A, and the rest is N-L-Y. You see, I go by the code of the doctor of the mix. These reasons, I'll tell you why. You see, I'm 6'1", and I'm done for fun, and I guess to a G. You see, I got more clothes than Muhammad Ali, and I dress so viciously. I got bodyguards, I got two big cars, I definitely ain't the way. I got a Lincoln Continental, man, of some new Cadillac. I take a dip in the pool, which is really on the wall. I got a color TV, so I can see the Knicks play basketball. Him and talk on my checkbook, credit cards, more money. I've been a sucker, you'll never spend. But I wouldn't give a sucker or a bum from the rockin' out of time till I made it again. Everybody go, oh, hell, oh, hell, what you gonna do today? I'm gonna get up, my girl, gonna get some bangers, I'm off with a death OJ. Everybody go, oh, hell, oh, hell.
Well, it's on and on and on and on and on. The beat don't stop until the break of dawn. I said a M-A-S, a D-E-R, a G with a double E. I said I go by the unforgettable name of the man they call a Master G. Well, my name is known all over the world by all the fox ladies and the pretty girls. I'm going down in history as the bad rapper that ever could be. Now I'm feeling the high and you're feeling the...
አሁን ወደ መጽሔት ቅምሻ ቅንብሮች ነው የምናልፈው።
በአፍሪካ አንድነት ድርጅት መጠንሰስ እና የኢትዮጵያን የውጭ ፖሊሲ ካቀኑ ጥቂቶች ውስጥ አንዱ ከሆኑት ከእውቁ የአፍሪካ ዲፕሎማት ከተማ ይፍሩፊዮትና ስራዎች ጋር ከሚያስተዋውቀን
ከልጆቻቸው አንዱ በሆነው በአቶ መኮንን ከተማ በተደረሰ ግለ ታሪክ ዙሪያ የተሰናዳ ቅንብር በመጪው የራዲዮ መጽሔት በአዲስ አመት መጀመሪያ ማለት ነው ይጠብቃችኋል።
ለአሁኑ ታዲያ በቃላችን መሰረት ቅምሻውን እናሰማችሁ።
ሶስት ምክንያት አለኝ። አንደኛው ያው ሱስር ቤት ሆኖ ማስታወሻ የጻፈው ነበርና አንድ ቀን ምንም ሀብትም ምንም ባልተወላቸው በጥሩ ስሜ ይቆራሉ ነበር። ይሄ እንደው እናመሰግናለን ለማለት ቢኖርም በህይወትም ባይኖርም እንደው እሱን ለማሳየት ነው። ሁለተኛ ያው እንደምታውቀው እዚህ መጽሐፍ ላይ እንግዲህ ብዙ ነገር አለ የሰራው ለእኛ አይደለም የሰራው ለቤተሰቡ ለአገሩ ኢትዮጵያ እና ለአህጉሩ አፍሪካ ስለሰራ ይሄ እኔ ታሪክ አይደለም ይህን ማካፈል አለብኝ ማለት ነው። ሶስተኛ ደግሞ ምሳሌ ይሆናል በማለት ነው ያነሳሳይ ለወጣቶች ለኢትዮጵያ ወጣቶች ለአፍሪካ ወጣቶች አንድ ልጅ ከጋራ ሁለታ ተነስቶ ይህን ሁሉ ማበርከት ከቻለ በዛሬ ጊዜ ብዙ ነገር መስራት ይቻላል የሚል ነው። ሌላው ደግሞ ይሄ የአፍሪካ ማንነት ያንን እነዚህ ወጣቶችን በጣም ያስተምራሉ እያስባለሁ ለዛ ነው ያነሳሳል።
መኮንን በዚህ ስራ ላይ ምን ያህል እንደለፋ ረጅም ጊዜ በአንድ አካባቢ ማብረን በመቆየታችን የማስታውሰው ነገር ነው። በዌብሳይት የተጀመረ በደረጃ የተጀመረ ነገር ነው። ከረጅም ልፋት በኋላ እዚህ እንደደረሰ አስታውሳለሁና በእለቱ በጣም በርካታ የሆኑ ታዳሚዎች በዝግጅቱ ላይ ተገኝተዋል። ለማሳየት የፈለግነው መኮንን ይህንን ለመጻፍ ያነሳሳውን ምክንያትና በጥያቄና መልሶች አድርገን የዳሰስናቸው ነገሮች ናቸው። ከአንተ ጋር መሆን በውይይቱ ላይ እናነሳቸዋለን።
በሚኖርባት የዩናይት ስቴትስዋ የአሌክዛንድሪያ ከተማ መሰንበቻውን ከዚህ ዓለም በሞት የተለየውን አንጋፋ ሰዓሊ ሚካኤል ገብርኤል ቴድሮስን ሕይወትና ሥራም እንዘከራለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውን ግን በዚሁ መቋጨታችን ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com ነው።
የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። አሁን ጻፉ ደውሉ።
አሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች
እንዲሁም በኢትዮ ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃው።
ነገ ሰኞ ከምሽቱ በሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየ ነን በዚሁ ተሰናብተናል።